ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ህዳር 6 ቀን 2016 ዓ.ም ተመረጥ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ህዳር 6 ቀን 1444 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ቆሻሻ መጥረጊያ ቤትን አጸዳም በሚል ርዕስ ለህደቱ የቀረበውን የፍኖተ ዲሞክራሲ ሀተታ ከዜናው በማስከተል እናቀርባለን። በመጨረሻም የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል በሚል ርዕስ ከህይወት አሰፋ የተላከልንን ሰፋ ያለ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ከዛሬ ፋሩክራ ቤተ ክርስቲያን ላይ በብልጽግና ሰራዊት ተከበር መሳሪያ ጉዳት መድረስ ተገለጸ። አራዝ ታሪካዊ ጥራት የሆነው ባህሪን ዛሬም ስህተት መስራቱን የቀጠቸዋል። ታራም ክርስቲያኖች የተመዘገበውን እና ሃይማኖታዊ መቃወኛ የሆነውን የላሊበላ ውቅራ ቤተ ክርስቲያናት ዛሬ ምንም አይነት ጉዳት አልደረሰም ሲል የአማራ ቱሪዝም ቢሮ ማስተባበሉ የሚታወቅ ነው። ባህሪን የብልጽግናን ነውሮች ለመሸፈን ይሄ የመጀመሪያው እንዳልሆነ ግን ሁሉም ሊያውቀው ይገባል ሲልም የአካባቢ ነዋሪዎች ይባል። የፋሽስት አገዛዝ እንደ ብርቱ ሆነው የአማራ ፋኖ ጋር መሰለም ሲያቅተው ታሪክን በከባድ መሳሪያ ማውደም እና ንጹሐን ዜጎች የመተኮስ ሁነኛ ባህሪ አድርጎታል። አማራ እንደ ህዝብ እንዳይቀጥለን ይዞት የቆየውን ታሪክ ለማጥፋት ስፖርት የተነሱ የሆነ ግጥር ሲንፈቱን ታሪክ በማውደም ለምፋካካ ስፖርቱ ተነስቷል። ሰሞኑን በላሊበላ ከህዝብ ልጅ ፋኖ ጋር የተኩስ ልውውጥ ያደርግ የነበረው የኮነር ፋይት የተምነት መደብደቡ አይዘነጋም። በዚህም ስለው በላሊበላ ከተማ በቤተ ማንድንታዊ ውቅራ ቤተ ክርስቲያን ህንፃ የክርሱን ጥላ በተቸገሩ ካምዞች ላይ የመሳሪያ ጥቃት አድርሷል። ካስ ለበዓላት መንፈሳዊ ዝማሬ የሚያቀርብን ማሜ ጋራ የተባለውን ቦታ ፈራሹ የብልጽግና አገዛዝ ጉዳሃ ጥሶበታል። ሌሎ አገዛዝ ታሪካዊ ቦታዎችን እና የሚዘበዛበትን አካባቢ ተገን አድርጎ የሚተኩስ ሲሆን ጥቅምት 28 ቀን በተተኮሰ ከባድ ላይ በቅርሶች ላይ ከባድ ንዝረት መፍጠሩም የማይረሳ የቅርብ ጊዜ ትውስታ አካባቢ ነበር። አንዳንድ ምንጮች እንደተናገሩት ታሪካዊ የሆነ ቅርስ ደህንነት መጠበቅ ገባ፣ በተቃራኒም በቅርሱ ደህንነት ላይ አደጋ የመደቀን ድርጊቱን እንዳሳዘናቸው እና እንዳሳስባቸው ባሮቹ አንከው ገብቷል። የብልጽግና ካድሬዎች የኦነግ ሰራዊትን ስም በህዝብ ዘንድ የማመስገን አጀንዳ ይዘው ሊተንቀሳቀሱ እንደሆነ ታወቀ። ለአንድ ማለትም በሞት ህዳር 5 የብልጽግና ቀንደኛ ቀንቃኝና አፈቀላት የሆነው ሲቲማ ነጎ የብልጽግና ተላላኪ የሆነውን የኦነግ ሰራዊት ለሀገር መከላከያ መርጋ በመለጠፍ ንግግር አድርጓል። የኦነግ ሰራዊት በአማራ ካለው ጦርነት ንጹሐን መግደል ሰራዊት በመድፈር ዜጎችን ለስደት በመዳረግ የኑሮ ወንጀል የሚፈጽም እንጂ ሀገርን የማይወክል መሆኑ ግን ግልጽ ነው ብለዋል። ሞራል ለህዝብ ተወካዮች ምክር ቤት ተብዬ የከብት ፈረሶች ውስጥ ለቋሚ ኮሚቴ ተሰብሳቢ ስቲማ ለሀገሪቱ ህዝብ መከላከያ እንዲደግፍ እና ተጎኑ እንዲሆን ጥሪ እናስተላልፋለን ሲልም ኖሩን ተሽፍ ገልጿል። ሀገር መከላከያ ብሎ የጠረጠረው ግን ሀገር ሲደርስ ሲያደርስ ህዝብን ሲተፈጭስ እናቶችን ሲደፍር የኪዳን ቤት ሲዘርፍ የሚውልን የብልጽግና ወንበር የመከላከያ በማለት ሀገሪቱ የመጨረሻ ምሽግ ነው ሲልም አሞካሽቷል። እውነተውና ከህዝብ ጋር ያለው ስሜት አሁን ላይ መከላከያ አገዛዙ ተላላኪ እንጂ እንደተባለው አለመሆኑ የትኛውንም ማህበረሰብ በድፍረት የሚናገረው ሀቅ ነው። አሁን ባለው ነባራዊ ሁኔታ ሀገርን ለሚያፈርስ ታሪክ ለሚያጠፋ አሸባሪ የሚመስልም አይደለም። ኢትዮጵያ እንደ ሀገር የሰላም እጦት ከገጠማት አምስትና ከዛ በላይ ዓመታት የተቆጠሩ ሲሆን ሰዎች ከቦታ ቦታ መንቀሳቀስ የማይቻልበት ሁኔታ ላይ ሲደርሱ ህዝብ እንደ ህዝብ አይከበርና ሰላም ሳይሆን ሰላም ያስከብራሉ በተባሉ አካላት ለእንግልት ሲደረግ ዘመናዊ ተቆጥረዋል። ይህን እውነት ደብቆና አንሻፎ ያደራር ሰዎች ሰውነት ወርደው ብሔርና ተቁርሳ ኒገርና አንድ ማህበረሰብ እየመረጡ የጅምላ ግድያ ሽፍት የሚውሉ አካላትን ለሀገር መከላከያ ሚኒስቴር ጋር ለጥፎ በሌለ እውነትና በምናብ የተፈጠሩት ጽዮት ሰላም ያጣችን ሀገር ሰላም እንዳላት መናገር በውስጥና አገልጋዮች የተለመደ ርስት ነው። የትኛውም ሀገር የሀገር መከላከያ ደፍሮ የሚሳደብና የሚያደርግ አካል አለመኖሩን ተገረ ሲሆን፣ ነገር ግን እሱ ለመሰጠው የሌሎች ሀገር መከላከያ ሰራዊት ለህዝብና ለሀገሩ የሚቆረቆር ለሰላም ዘብ የቆመ የትኛውም ማህበረሰብ ሰው በመሆኑ በነፃነት እንዲንቀሳቀስ የሚያደርግ ሲሆን፣ እነሱ የሀገር መከላከያ የሚሉት የብልጽግና ቀንደኛ አገልጋይ የሆነ ቢኮር ወደ ህዝቡ የሚተኩስ ታሪክን በከባድ መሳሪያ የሚያወድም ፖሊስ እንዳይቀጥል ህንፃ ህፃን አዋጅ ስታይል የሚጨፈጽፍን አካል ማንም እንደሚያረምርና አሸባሪ ስራ እንደሚፈጽመውን ይህን የጥላትና አሸባሪ ሰላም ካጠባቸ የሚገጋቱ አንዳንድ አካላት በህዝብ ዘንድ ያለውን መጠጥ ለመጋረድ ያልቻለች ሲሆን ህዝብና ህብረተሰብ ከቁጥና እንዲስጠለፍ የጠየቀው ጥያቄ ግርምትን የሚፈጥር ነው። በህዝቦች ዘንድ አመኔታ ካጣ ግን ብሎ አድረዋል። በትናንትና ሁለት በጎጃም በባህር ዳር ጭንባ አካባቢ ወደ ሰሜን አሸፈር ሲባል የነበረ ያገደረዱ መንጋ በነበልባሉ ፋኖ አመድ ተበጥቶበታል። ወደ 150 በላይ የሆነው ሬሳውን ለማንሳት ያደረገው ሙከራ አልተሳካለትም። መንጋው ተመቶ ወደ መጠበት ሲመለስ ንጹሐን አርሶ አደሮች ህጻናትን ጭምር በድምሩ 12 ንጹሐንን ተፍጭፏል። ከዛም በተጨማሪ ወፍጮ ሲያስፈጭ አዝመራ ሲሰበስቡ ውለው ወደ ቤታቸው ሲመለሱ የነበሩ 8 ሴቶችን ወስደዋል። ከስምንቱ አምስቱም በኋላ ሲመለሱ 3 ሴቶች እንደታገቱ ቀርተዋል። ይህንን ፈሪና ጨካኝ ሰራዊት የሚመራ ባንዳን የጀነራል ፈጠነ በለጠ ቅጽል ስሙ ጎበና የሚባል አገዛዙ ለተሰጠው ቤትና ልዩ ጥቅማ ጥቅም ሲል የአማራን ህዝብ ሾ የአማራን ህዝብ ሲያስጠፈጥፍ የቆየ ባንዳ ነው ሲሉም አክለዋል። ይህ ባንዳ የአማራ ልዩ ኃይልን ሲመራ የነበረ የልዩ ኃይሉ በብረተን ላይ ትልቅ ሚና ተጫወተ አንዱ ነው። ባንዳው ከዚህም በፊት ቀደም በጃምሃሮች ያስጠፈጥፍ ቆይቶ ፋኖ ተበባውት ሲገባ በሄሊኮፕተር የፈረጠጠ እንደርባለም ተቆቁል። አንድ ባንዳ ማስወገድ መቶ የጥላት ሰራዊትን ከማስወገድ ይበልጣል የሚባለውበት ምክንያትም ይህ ነው ሲሉ በወርጣን ጠቁመዋል። በኦሮሞ ብልጽግና የበላይነት የሚዘወረው አማራ ጠሉ የአገዛዝ ስርዓት ልጎች ሲፈጽመው የሰነበተውን የድሮን ድብደባ በሰሜን ወሎም እንደ አዲስ መጀመሩ ተሰማ። በሰሜን ወሎ ከወርጌሳ ከተማ በቅርብ ርቀት ጉባራ ከተባለ ቀበሌ ትላንት ምሽት የድሮን ድብደባ ማሰጊ ገልጾልናል። የጉባራ ቀበሌ ነዋሪዎች በማነጋገር ለማረጋገጥ የቻልንበት ሁኔታ ቢኖርም በዛሬው ዕለት በጉባራ አስኮ ወረዳ ግዳን ፕላስታ በራ ያቆቦ ወረዳ ና ትምህርሳና በወርጌሳ ዙሪያ የድሮን ቅኝት ሲደረግ የዋለች ሲሆን ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀርቧል። የአማራን ህዝብ ለማጥፋት ሲሚር መሰመሰው የሆነ ብልጽግና አገዛዝ ተመሰረ በተጠቀመ ቁጥር ድኛውን እያሳጠረ መሆኑን ሳይገርመውም በቅርቡ ብልጽ ይሆንለታል ሲሉም የታሪክ ባላባቶች አርበኝተዋል። በመንገድ ዳገት ላይ የሚገኝ ብርሃኑ ቱላ ገዳይ ቡድን ዛሬ መነሻውን ከባህርዳር በማድረግ በመራዊ ቱርቤች አድርጎ ወደ ካንግላ መኮስ ለመግባት ነበር የጥላት ኃይል ምጥሩ ይፋ ሆነ። ይህ የጥላት ኃይል በትልሊ በቡሬ መስጠት መካከል የምትገኝ አዲስ አለም ለመግባት በሲና በቡሬ መውጫ ግራና ቀኝ ኬላ ላይ የጥላት ኃይል በማስከር ከፊሉ በከተማው ቤት በቤት በመዞር የፋኖ ቤት ይታለ የታልፍት ተሻ ሲጀምሩ ፋኖ ደራሹ በአደጋ ጊዜ ተጠሪው ተበርባሪ ይህ ፋኖ በከተማው ከፍ ብሎ በመግባት አስክን ዋጋውን አድማቀ መልስ አዲስ አለም ከተማ ረቆ በመውጣት ይል ብሎ ግሪ አውሲ በማለት ወደ አዲስ ዳር መስመር እግረኛ መልኩ ዩ 23 ለመያዝ የሄዱ መሆኑን ተጨባጭ መረጃዎች ተሰራናል። ሌላ በኩል በሰሜን ሸዋ ተራሳ ቀበሌ ውስጥ ሚጣዋያ አጥር የተራሱ ኃይል ተፈሶች ሲገኝ ወራጠሮች ተቋማ የፋኖ መኖሪያ ቤት ማቃጠሉን የመረጃ ምንጮች ተቆመውልናል። ከጎንደር ደብረ ታቦር መነሻውን ያደረገው በስምንት ወራት ሲከል የተጫነው ገዳይ ቡድን ውስጥ ላይ ከፋኖ አናምስት ከበባ ውስጥ ገብቶ ተጠቅሟል። በዚሁ ላይ ትልቅ ሚና የተጫወተው የጉና ክፍለ ጦር አስተዳዳሪ የሚለበትን 31ኛ ክፍለ ጦር መረጃውን ጥሩ ተደምሷል። ከ31ኛ ክፍለ ጦር መሪ ኮሎኔል ገብረ ታሪክ ጋር የነበሩ ሻለቃዎች በሙሉ ሲደመሰሱ፣ እሱ ግን ወስዶ በጉና ብርጌድ ተማርኮ በፋኖ ህክምና ባለሙያዎች ህክምና ሲደረግለት ፎርስን ለማስራት ያልተቻለም። ተማሪው ጀምሮ በፋኖ ኃይል ከተደመሰሰው ህዝብ ስራ አብዛኛው የወያኔ ጦር መሪዎች ነበሩ። የኃይል ከመደመሰሱ በፊት ህብረተሰቡን በመዝራት ላይ ትምህርት በመስጠት ሲያሰቃይ መክረሙ ታውቋል። በኦነግ ብልጽግና አማራ ላይ ያደረገው ወረራ የወያኔ እጅ ያለበት ሲባል በምክንያት ነው። በስቴር ከሽማዳ ጋይንት በርካታ ንጹሃን አማሮች ተፈጽፉ የቆየ በኋላ የተደመሰሰው ኃይል ገዳይ የሰማውን እና ፍራት የተመሳሰለው አገዳዙ አሁን ጎንደርን በድሮን መደብደብ መጀመሩ ታውቋል። እግነው ትሬ በመኑን በገፍ ያጭተት ነው። በስቴስ ማራ አገዳዙ ወራሪ ሰራዊት ከፈሉ ከፍለጥ መጣል ስምንት ወራሪ ከጫነ የተላሳይ ለይትረፎ ደንጎል ተነስቶ ከሾሎ ከፍ ከተማ እስከ ምክሬ ድረስ ተባሉ። ጦርነት ቁጥር የሌለው የጥላትን ኃይል በመረፍ ክፍ ከጌንስታ ብርጌድ እና ቡና ትምህርት ተጦርን ተጥሟል። ሞትና ቁስለኛ የተረፈው የጥላት ኃይል ከድየ ቀበሌ አደረጃውን ወደ ስማታ ወገዳ ለመሄድ ላይ እያለ ልዩ ቦታው የግንድ ቀበሌ አርብ ገበያ በኩል ከቡና ትምህርት ተጦር እስቲ የጌንስታ ብርጌድ ከምክሬና ከሾላክ ተኩል በመቀናጀት የጥላት ኃይል አመድ ሲሆን በተመሳሳይ የአራት ሜዳና በጉንቶ ማርያም ተፈሮን የጥላት ኃይል ይዘን ሺ አለቃ ዶክ አምጣቶታል። የጦርነት ከፍተኛ ስጥቁጥር የሌለው የጥላት ኃይል ትራፈረፍ ታሪፍ የላይ ዋና የጥላት አዋጅው ኮሬል መስዋዕቱን የቢዘን ሺ አለቃ ገልጿል። ጥላት ኃይል ተጨማሪ ይባል 14 መኪና ከደብረ ታቦር ማዳና ዛሬም ከወረና ባህርዳር ባህር ስማታ አጠቃላይ 20 መኪና የጥላት ኃይል ይዞ መግባቱ ታወቅም 70% የሚሆነው ተደምሷል። የብልጽግና ፓርቲ አገልጋይ የሆነው መከላከያ ሰራዊቱ በአሁኑ ሰዓት በራያ ቆቦ ወረዳ ከቆቦ ከተማ በቅርብ ርቀት ልዩ ቦታው ሆርማስ ወይም ዙሪያ ባለው ካምፕ ላይ ተጦር ሴቶችን ጨምሮ ሚሊሻ ቤተሰቦችን ሰብስቦ በማስገደድ ሚሊሻ ቤተሰቦች ሰሞናችን ዛፋኖ ደበደበን ዘረፈን በሩ በሚል ቪዲዮ እየቀረጸ ነው። ጋዜጠኞች ግን በማስመጣት ማርፈጃውን ጀምሮ የሚሊሻ ቤትን በማስገደድ የሚናገሩትን ካስተና በኋላ ለጥጀና ግብአት እየቀረጠ የሚገኘው እንደሆነ ታውቋል። ከገጠው ሀሰት የሆነ ነገር እየተናገሩ ከተቀረጡት መካከል ነፍሰ ጡር ሴቶች ይገኙበታል። ከዚህ ነፍሰ ጡር ሴቶች የሚሊሻ ቤተሰብ መሆናቸውን ብቻ ለሊት ላይ ፋኖ ወደ ቤታቸው መጥቶ አፍኖ ወደ ጫካ እንደወሰዳቸው እንዲናገሩ ተገደዋል። ስለሆነም ይህ ሀሰተኛ ድርጊት ከመተላለፉ በፊት ይመለከተኛል የሚል ሁሉ አስቀድሞ እንዲያጋልጥ እና ነገሩን እንዲያከሽ ቀርቧል። ሰሞኑን በቦቼ ቡልቡላ በሚገኙ አቡነ ሳሙኤል ቤተክርስቲያን አስተዳዳሪ የሆኑት መላከ መንክራት ቆሞሳት ኤርሚያስ ገብረ ስልክ ባልታወቁ ሰዎች በተሰጣቸው ጥይት ለጥቃት ተዳረጉ። ሀገራችን የሃይማኖት ክብር እየቀነሰ መምጣቱ የአደባባይ አዋጅ ነው። ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት የሚፈጥሩ አደጋዎች ከአመት ወደ አመት ከቀን ወደ ቀን እያሻቅም ጠፋች የማይካድ እውነት ነው። በዚህም አገዛዙ መፍትሄ በመፈለግ ምንም አይነት አስተዋጽኦ ያላደረገ ሲሆን በተቃራኒው ከእምነት ስልም የሆኑ መመናና አገልጋዮችን በማሰር እና በማንገላታት ስራውን እየታወቀ ታስሯል። አገዛዙ ቸልተኝነት የተመለከተው አንዳንድ አካላት በወንጀል ድርጊት ለመፈጸም የሚያስፈራ አጋጣሚ ተፈጥሮላቸዋል። ይህ የተረዱ አገዛዙ ቡድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀዳሚና ጀምራ ጥናት አድርጎ ፈርጆ አሁንም በቤተክርስቲያኑ ላይ ያነጣጠረ ጥቃት እየፈጸመ ይገኛል። ወደ ቡልቡላ በተፈጠረው ክስተት በጣም ያዘኑት በርካቶች ሲሆኑም ይህ የተደጋገመ የመጣ በተለይ በሊቃነ ጳጳሳት በኩል ቡልቡግዘር ሲገባ ስለዚህም ከነገዛበሮች ሁሉ ከኢትዮጵያውያን አይምሮ ስቆ ለማውጣት ማውበል ቤተክርስቲያን ማስማ ሲጠበ ነበራቸው ይልቁንም አው ግዛት እንደለየቻቸው ከነጻ በተደገፈ ይፋዊ የቴሌቪዥን ድርጅትም ሽፋንም በመጠየቀ መጥቶ ሁሉ በማውገዝና አማራፋን ነው ጎን በመስጠት አገዛዙን ከነገብር አበሮቹ መታገል እንደሚገባም በርካታ ሊቃውንት የሃይማኖት አባቶች አሳስበዋል። ተረዳቱ የነበረ ዜና ይህን ይመስላል። ከቀሪ የፍኖት ዴሞክራሲ ሳተላይት ቲቪ አጫጭር ጋራ አብራችሁ
ሻሻ መጥረጊያ ቤትን አያጸዳም። ቀንተሌት ቢለፍፉም ቢደሰኩሩም በኢትዮጵያ ለውጥ ተደናቀፈ ህዝባዊ ትግል ማጅራቱን ተመታ እንጂ ምንም ለውጥ አልመጣም። ግደይን ጋቢሳ ተካው እንጂ ዘረኛው ስርዓት አልሞተም አልተቀበረም። መሰረታዊ ለውጥ ከቶም አልታየም። ይህ ሀቅ እንዳለ ሆኖ የዘረኞቹ ቡችላዎች ለውጥ መጣ። ሙሴም የችግርን ግንብ አፍርሶ ወደ ብልጽግና ሊያሻግረን ነው ብለው ጮሁ ለፈፉ። ቆሻሻ መጥረጊያ እንኳንስ ቤት ሊያጸዳ ሊበልጥ እንደሚያቆሽሽ ግን ሁለት ዓመት ሙሉ ማየት ተገደድን። ቡራዩ ለገጣፎ ሻሸመኔ አጣይ ወዘተ እያል ደማን አላቀስ። ድሮድሮ ያን ጊዜ ምን ቢወዱ ባድ አይረዱ ይባል ነበር። ድንጋይ ዳቦ ዘመን ሆኖብናል። ነቃካሉ አገርን አሳልፈው ለባዲ ሰጡ ነው የዛሬ መርሃቸው። በመጻት ልባችንን ያቆሰለውና አገራችንን ለባዳን ያስረከበው የወያኔ ግፍ ላይ በቃ በሰሞኑ የከሃዲዎቹ ጠቅላይ ሚኒስትር ከሱዳን መሪ ጋር ተመሳጥሮ ስናርን ሱዳን አልፋሽካ የሚለውን ለመሬት ለሱዳን ሰጥቷል። ይህን ክህደት በፊርማው ያጸደቀው ደመቀ መኮንን የሚባለው ተራባንዳና አደም መሐመድ የተባለው ቀረ ህዝብ ጀነራል መሆናቸውም ታውቋል። እስስቱ ኮሎኔል አገር አዳኝ ሳይሆን ያው የገለማ ዘረኛና አገር አዋራጅ ነው ስንላቸው አልሰማን ያሉት ከእንግዲህ ምን ተጨማሪ መረጃ እንደሚፈልጉ ግልጽ አይደለም። ጠቅላይ ሚኒስትራቸው ኢትዮጵያን ሊጎዳ ሊያጠፋ የመጣ ወያኔ ያቆሸሸው መጥረጊያ መሆኑን በሚገባ አረጋግጧል። ስንት ደም የፈሰሰለትን ባድመ ዛላምበሳ ወዘተ ማንንም ሳይጠይቅ ለሻቢያ በነሳውዲና ኤሚሬትስ ግፊት እንደሰጠም እናውቃለን። አብዛኛውን የኢትዮጵያ ግዛትም ኦሮሚያ ብሎ ከኢትዮጵያ ሊገነጠሉ ለተሰለፉ ጨካኝ ካድሬዎች ደጋፊና አጋር ሆኖ ያደረሰውን አላውቅም የሚል ካለ ያው የነፍሰ ገዳዮቹ አጋር ብቻ ነው የሚሆነው። በሐሰት ላይ የተመሰረተ አገዛዝ ስለሆነ ሐታዊ መሲሆች የውሸት ነብዮችን ፈልፍሏል። ራሱ ባለትንግርት ነኝ ባይነውና እነ እስራኤል መምህረገሌ ወዘተ ከየፊናቸው ብቅ ብለው ነብዮች ነን አድምጡን በማለት ሲራከሱ ማየት ተገደናል። ልፈፋቸው መሳቂያ መሳለቂያ ሆኖ በቀረ ግን አማኝ የሆነውን ህዝብ እያደናገሩ ለጉዳት እያጋለጡት ናቸው። ለጠባቦችና ዘረኞች ማጠየቂያ እየደለደሉላቸው ነው። ባሁኑ ጊዜ ደግሞ ስራቸው ከፍቶና ጎጂ ሆኖ የተገኘው ህዝብ ራሱን ከወረርሽኝ እንዳይከላከል መድኃኒት አለን ድሮም ተተምብዩዋል ጥቁር አዝሙድ መድኃኒት ነው ወዘተ ይያሉ ህዝብ ራሱን በሚገባ እንዳይከላከል ማድረጋቸው ነው። ሃይማኖት ሌላ ህክምና ሌላ። ወረርሽኙ በፀሐይም በበርበሬም የሚድን አይደለም። አድህነን ከማቱ ሰውረን ብሎ መጸለዩ እንዳለ ሆኖ ሐሳዊ መሲዎች ተአምር ሰሪዎች ነን ብለው የሚራወጡት ለማደናገርና ህዝብን ለመዝረፍ መሆኑን ሁሉም ማወቅ አለበት። ኮሎኔሉን ለስልጣን ያበቃው የናቶ ትንግርት ሳይሆን የአሜሪካና የሳውዲ ውሳኔ ነው። እነዚህ ደግሞ ኃጢአተኞች እንጂ ነብዮች አይደሉም። ደግመን ደጋግመን እንዳልነው በተዋህዶ ላይ ያላቸው ጥላቻ የዘረኞቹ ሆነ የአረቦቹ መጋዣ ባለምንጫዎች ተከታይና ደጋፊ ሊያደርጋቸው አይገባም። ለስልጣን የበቁት ዘረኞች ፍርክስክሳቸው ሊወጣ አንድ ሐሙስ ነው የቀረው። አብሯቸው ህዝብ አልተሰለፈም የለመደባቸው ባንዳዎች እንጂ። ማንነታቸውና አገራቸውን ሁሉም ሲሸጡ የምናውቃቸው ገዝጋዥ መንጋዎች ከተፈጠሩ ቆይተዋል። እነዚህ የለየላቸው ጅቦችና ወሬዎች መሆናቸው ምናልባትም ይበልጥ ይሰቀጥት ይሆናል። ወጣት ተማሪዎችን ጠልፈው የሚያጠፉ ቀሳውስትን አዛውንትን በግፍ ቀጥቅጠውና ጨፍጨፈው የሚገድሉ ሲወለዱም ሲሞቱም ጸረ አማራ ጸረ ኢትዮጵያ የሆኑ ቤተ እምነቶችን አቃጣይና ፍራሽ መናፍቃን መሆናቸው ጉድ ሊያሰኝ መቻሉ አያስገርምም። ልቡ የከዳው ዜጋ በዛና ሊሰፍሩብን ሲነሱ መከላከል በሚገባ መቃወም አልቻልንም። ወያኔም ለኮሮና መድኃኒት አገኘው አሜሪካና አውሮፓም ያልቻለውን መመርመሪያ መቀሌ ሰራን ብሎ ሊያሾፍብን በቃ። ወያኔና ይሉኝታ ድሮም ጠላት ናቸውና አላስደነቀንም። ያው መጠበቅ እንደሚገባን በበሽታው ተጠቅመው ገንዘብ ከህዝብ ሊዘርፉ ተነስተዋል። ወያተኛ ዘራፊዎች ብቅ ብቅ ብለውም ጅሉን ሊያጃጅሉና ኪሱን ሊያራቆቱትም እየጣሩ ናቸው። ላገዛዙ ሳንቲም አትስጡ ማለቱን እንላለን ግን ሞኝነት የተፈረባቸውን በጠበልም የምንናድናቸው አይመስልም። ሞኝና ገንዘቡ ከመቀጽበት ይለያያሉ ተብሎ የለ? ግድቡ አልተፈራ ገንዘባችንም አልተገኘ ተብሎ የለ? ያለውን ተጨባጭ ሁኔታ ባጉልና ባዶ ተስፋ ማጀብና የደረሰብንንም በመደጋገም ማላዘን ሳይሆን በሁኔታው ተጠቅመን ከዘረኞች ላንዴም ለሁሌም ለመገላገል በስልትና በጽናት ብንታገል የተሻለ ይሆናል። የጋራ ትግላችን እንዲጎለብት አገር ወዳድ ኃይሎች ሁሉ በተገቢው ተደራጅተንና ተሰባስበን መታገል አለብን። ብቅ ጥልቅ ትግልና እንቅስቃሴ አያዋጣም። የጠላትን ማንነት ማወቅና በቆራጥነትም መታገል እንጂ። ያዝለቀቅ ትግል በሽማግሌ ከአገር ጠላት ጋር መታረቅ የሚያዋጣም የሚመረጥም አይደለም። ታቦት አድዋ ዘመተ እንጂ ለጣሊያን ሰግዶ አልታረቀም። ጠቅላይ ሚኒስትር የብለው ለዘረኞች የተጎነበሱትና ጫማ የሳሙት ወራዶች መቼም ቢሆን መች የህዝብ ወገን ሊባሉ አይቻልም። ታሪክን አንርሳ ሰብእናችንንም እናስከብር። ባንዳ ከሃዲ ተለይ ነጋሪት ይጓዛም። ድል ለኢትዮጵያዊነት።
I'm ሽንግርተኛው ሰላይ ካሳይ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭን እፎይታን ለማግኘት መፍትሄ ያለውን ሁሉ ለመተግበር ሲጥር አሁን ከመክፈቱ አይናውጣ ጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሰዓት ሲነድ ቀውጤው ሲበዛበት ልክ እንደያን ጊዜው ዘመት ላጦሶች በዘጠና ሰባት ወያኔን አድነው የስር ነቀሉን ትግል እንዳደናቀፉት ይኸውና ዛሬም ለከርሱ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት። ከዚያማ እነ ክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፍያ ሲሾሩ እድሜ ለይሃባ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል በአንድ ጊዜ ተስፋፍቶ ከህዝብ በመድረሱ አወቁርጡን ይወቁት ከርሳደሮች ሁሉ ገና ተጀምሩ ሙኝታቸው ሲሆነ ይታየናልና ብላሽ እናከንቱ ገና ብዙም ሳይርቅ የክደት ሥራቸው ተቀጭቶ ባጭሩ ጉድ እኮ ነው ጎበዝ። ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማኝ የባዕድ ቅጥነኛ የአፈና ሰላዮች ምርት የአገር ህልውናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መል የሚረጭ የተቀጣጠለውን የአመፃ ትግል አፋዟ ደንዞ በረበለሽ ዲስኩር አገራዊን አመፅ እንደ ቅቢያ ቀልጦ ውድ አገራችንን ለህዝቦቿ ሲሆን ለባዕዳን ምቹ ብትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጥና አክዶ ለቀጣሪው ባዕዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይኸውላችሁ ይዩት እላይታችሁ ዘላል ካዲ ባንዶችን ለጋጥሞ ሰብስቦ በመራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ተሻግ ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ አንሳላች በኢትዮጵያ እናታችን በጀግንነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለአገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱም ማዕዘናት ክብሪቱን ለኩሰን።
የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቁ አይጣል ከህይወት አሰፋ። የተከበራችሁ ውድ ፍኖታዎች ነገ ላይ ምን ሊሆን እንደሚችል የማናቀው የዓለም ገጽታ ዛሬ በድንበር የለሹ የጤና ችግር ስትናጥ የምታድረው ዓለም አምና ይሄኔ ይህ ይመጣል ብለን ያልጠበቅነውን የዘንድሮ ዱብዳ ስታስተናግድ የኛው የደፈረሰ ተውሳካም አስተዳደር ደግሞ በሌላ በኩል ተደርቦ ለተቀን እንደ ተግማማ ከነጥምር ስቃያችን ጉዟችን እየረዘመ ነውና ለጤናችሁ እንደምን አላችሁልን። በመድ ያለውን ሁሉ ጨርሰናል ካሁን በኋላ የምንጠብቀው የላይኛው ነው በማለት አሳዛኝ ንግግር ያሰሙት የጣሊያኑ የበላይሹም የኛዎቹ ጥምቦች ዘር እየለዩ እንደሚያጠፉት አይነት ግፍ ሳይሆን ዘርና ቀለም የማይለይ መቅሰፍት ነውና የተላከብን በማንኛውም መንገድ ካንጃበበብን ሞት ለመትረፍ ከድኩማን ሴረኛ ባለስልጣናቶቻችን የምንጠብቀው ሳይኖር የነገዋን አገራችንን ለማየት እንመኛለንና በአገራችን ቡድን ላይ የምናካሂደው እልህ አስጨራሽ ትግል እንዳለ ሆኖ ከኮሮና ወረርሽኝ እንተርፍ ዘንድ ጥንቃቄያችንን ደርበን ሁላችንም ተግተን በመጸለይ ፈጣሪያችንን እንለምን እያልኩ ወደ ዛሬው መጣጥፌ ላምራ። ለዛሬው መጣጥፌ የመረጥኩት ርዕስ ከወቅታዊው የአገራችን ጉዳይ ጋር የማይገናኝ መስሎ የሚታያቸው አድማጮች እንደሚኖሩ አምናለሁ። ነገርን ከስሩ ውሃን ከጥሩ እንዲሉ ዛሬ ላይ እየደረሰብን ያለው ግፍና መከራ ተንከባሎ የመጣብን ከተቀለበሰ አብዮትና ከተበረዘ የመሃይማን ፖለቲካ ዘንድ መሆኑ ጥቂቶች ለማመን ባይፈልጉም ብዙዎች የሚያውቁት ሀቅ ነው ከሚል የተነሳ ነውና አድማጮች እንዲገነዘቡልኝ አሳስባለሁ። የፈሪ ሳይሆን የጀግና፣ የባንዳ ሳይሆን የአርበኛ፣ የወረኛ ሳይሆን የጦረኛ ውድ ደም ተገብሮበት መጣ የምንለው አብዮት መነሻውን ስናቀው ሳለ መዳረሻውን ስናጣው የኖርነው የኢትዮጵያ አብዮት ደም ከቀመሰ በኋላ የውሃ ሽታ ሆኖ የገባበት እየጠፋን ጥቁር ያዘልብ ለባሾች ሆነን መኖራችን አንደኛው የተቀለባሽ አብዮት ጠንቅ መሆኑ ነው። መቋጫ ለሌለው እልህ አስጨራሽ ትግልም ተዳርገን በታሪክ ዘንድ የማይረሳ መስዋዕትነትን መክፈላችን ሁለተኛው የዚሁ ክስተት አብይ ገጽታ ነው። የቀማኛ ሲሳይ የሆነው መንገደኛው ፖለቲካችን ደግሞ ውሎ ሳያድር በሽፍታ እየተዘረፈ አጨብጭበን የምንቀርበት ጉዳይ ሌላኛው የብርዝ ፖለቲካችን አበሳ መሆኑን ልንረዳ ከመቻል በቀር ሌላ አማራጭ የለንም። የእንግዲህ መቼስ ማልጎደኒ መሆኑ ነው። አገር ወዳዱ ታዲያ ወጣት በፍቅር ነዶ ለተጨቆነው ወገኑ ሻማ ሆኖ ሲቀጠል እንዳበደ ውሻ ሰው ነክሰን እንሙት ያሉ አራዊቶችም እንደነበሩ የታሪኩ ቀዳሚው ተነጣይ ክፍል ሆኖ አልፏል። በህዝብ ትግል ላይ መሰናክሉ በስቶ ማለዳ የተጀመረው የነጻነት ጉዞ ረፋዱ ላይ ዱካው ሲጠፋና በመተኩ የተበረዘ ያምባገነኖች ፖለቲካ ጎዳናውን ሲይዝ ደግሞ አብዮት እንደነ ሻለቃ መንግስቱ ባሉ በልተው በሚጮው ጅቦች አማካኝነት ጉዳዩ ያበቃለታል ማለት ነው። የተከበራችሁ ውድ ፍኖታዎች ነገርን ነገር ያነሳዋል እንደሚባለው ሆነና አሳቤን በጀመርኩት ቅርጽና ይዘት አስጉዤ ወደ ማጠቃለያው አካባቢ አደርሰዋለሁ ብዬ ባሰብኩት መሰረት ወርድና ቁመቱ እንዳይዛነፍ ጥረት ለማድረግ ሞክሬያለሁ። ምናልባትም በሐሳብ ፍሰት ላይ መፋለስ ሊኖር ስለሚችል አድማጭን ይቅርታ እየጠየቅ ወደሚቀጥለው ጉዳይ አልፋለሁ። የህዝብን የዋህነት በተመለከተ ወደ በኋላ ላይ የምለው ቢኖረኝም የሚቀለበስ አብዮትንና የሚበረስ ፖለቲካን በተመለከተ ከገዢዎች አንጻር ምን ገጽታ ይዞ እንዳለፈ ጥቂት እንድል ይፈቀድልኝ። የአፍሪካ ህዝቦች ከሚታወቁባቸው አያሌ ገጽታዎች መካከል በአምባገነን ገዢዎቻቸው ተረግጠው መገዛትና የባርነት ቀንበርን ያለመሰልቸት መሸከም በአንድ ወገን ሲሆን፣ ጭቆናን አልቀበልም ብሎ ጨካኝ መሪን ለመታገል እልህ አስጨራሽ ትግል ለማካሄድ ጫካ የገባን ታጋይ ደግሞ በሌላ ወገን እናያለን። አርበኛና ባንዳ ባንድ ላይ በሚፈጠርባት አህጉር አፍሪካ የኛን ያልሰደበች አገር እንውሰድና እንደድል ሆኖ እርኩስ ገዢ ተለይቷት የማታውቅ መሆኑን ማንም ሊጠራጠር አይችልም። ለጨካኛም ባገነኖች ልብ መደንደን አይነተኛ ምክንያት ህዝብ የራሱ ድርሻ ያለው መሆኑን በእርግጠኝነት መናገር ቢቻልም እንዴት ለሚለው ጥያቄ በዚህ መጣጥፍ መጨረሻ ላይ የምገልጸው ስለሚኖረኝ ወደ አምባገነን መሪዎች ጉዳይ ላምራ። ትሻልን ሰልጄ ትብስን አመጣው የሚለውን አባባል ልጠቀም ፈለግኩና ከንጉሱ በኋላ የመጣውን ሳስበው ደግሞ ሐሳቤን አነሳው። በዚህም መሰረት ዘልዛላው የንጉሱ ዘመን እንደተዘጋ መንግስቱ የሚባል የሰው ደም ከጠጣ በኋላ ስጋውን በልቶ አጥንቱን የሚገጥ የሐራሪው ስደተኛ ውሻ ተተክቶ እናት የልጇን ስጋ እንድትበላ እስከተገደደችበት እጅግ ሰግናኝ ወቅት ላይ ተደረሰና አብዮት ጠባቂዎች ንጹህ ደም አፍሰው የሚፎክሩበት የድፍን መሐይማን ደርጋዊ ዘመን አለፈ። አንጃና ሾካካ መኢሶናውያን በአብዮቱ ጥግ ተለጠፈው በጎዳና የሚፈሰውን የንጹሃን ታጋይ ደም ሲጋቱ ባየናቸው መጠን ዛሬ ስናስታውሳቸው እንዴት እንደሚቀረሹን እነርሱ ባያቆም እኛው ልንነግራቸው በወደድን ነበር። ዳሩ ግን የሚጸጸት ህሊና የላቸውምና ሊሰሙን ሞታቸው ነው። እግራቸውን በወጉ ሳይታጠቡ ያድሩ የነበር ምድረ ጋግርታም ያብዮት ጠባቂዎች በጨቀያ አንጎላቸው ቃታ እየሳቡ እልፍ አላፍ የባለብሩህ አእምሮ ባለቤት የሆኑትን ታጋዮች እንደጨረሱ ስናስበውማ ምን ያክል እንደሚዘገንነን ንስሐ ሳይገቡ አሁንም ባረመኔነት ህይወት ውስጥ ላሉት እርኩሳን የደርግ ካድሬዎችና የቀበሌ ጽህፈት ቤት ኃላፊዎች ሁሉ መናገርም በተቻለ ነበር። ግፍ እግር በእግር እየተተካ የዛሬው መናኛ ግለሰብ መጥቶ ኢትዮጵያ የጨምላቆች መፈንጫ ከመሆኗ በፊት ወያኔ እከኩን አራግፎብንና የእርሱን እከክ እኛ ተሸክመን መላ ሰውነታችንን ስንፎክት መክረማችን ማንም ጤነኛ ህሊና ያለው ሁሉ በቅርብ የሚያስታውሰው ነው። አለ የተባለውን ግፍ በሙሉ ፈጽሞብን የሄደው ወያኔ ልንናገረው የሚሰቀጥጠንን የመከራ ማዕት ሁሉ አውርዶብን መቀሌ ላይ ሲሸልል ኢትዮጵያ የአርበኛ ቀርቶ የባንዳ መሆኗ ሳያንስ ሌላ አዲስ ገብ ንፍጦች የሚርመሰመስባት አገር ለመሆኗ መታዘብ ለቻለ ዜጋ ሁሉ ቁልጭ ያለ ገሃድ ነው። የረህጥ ጭንቅላት ተሸክሞ አገር መምራት ምን ያክል ከባድ እንደሆነ ሳያቁት የተዘፈቁት ዘመነኛዎቹ ጽንፈኝነትን አንግሰው ዘረኝነትን ሊተክሉ ካላቸው ጽኑ የሆነ የበታችነት ጠንቅ አንጻር መሆኑ ወደ በኋላ ላይ ለጠቅሰው ባሰብኩት የህዝብ ችላባይነትና አሜን ብሎ የመገዛት ልማድ ማዳበር ሰበብ እንደሆነ ሁሉም የሚስማማበት እውነታ ይመስለኛል። ይህ ሁሉ ደግሞ የሚሆነው የሌላ ሳይሆን የሚቀለበስ አብዮትና የሚበረስ ፖለቲካ ጠንቋይ አድርስ የሚያስብል በመሆኑ ነው። የህዝብ ትግል አሁን ታይቶ ወዲያው በሚጠፋ አብዮት ታጅቦ ሲጓሳለ የነቀዘ ፖለቲካ የሚቀበለው ከሆነ የህዝቡ ጣፈንታ ቆሞ እንዳልቃሽ አዛኝ ብሶትን ደርቦ መወዝወዝ ብቻ ይሆናል። ይህ ሲከሰት የኖረ የታሪክ ክፍል በመሆኑ አሁን ላይ ሆነን የትናንቱን እናስታውሳለንና የዛሬዎቹም ሊጨማለቁብን የበቁት ሲወርድ ሲዋረድ ከመጣው ያፍነህ ግዛው ልማድ መሆኑ እነርሱ ባይሰሙም እኛው ለመናገር እንገደዳለን። ውድ ፍኖቶች እንዲሁም አድማጮች የስልጣን ጥማት ጭንቅላታቸው ላይ ወጥቶ ፍዳቸውን ስለሚያዩት የኦሬፓ ብልጽግና ባለስልጣናት የምለው ይኖረኛል ባልኩት መሰረት ከህዝብ ይልቅ እነርሱን አስቀድመው ለቅንጦት ኑሮና ለከንቱ ስልጣን ውዳሴ እየተተራመሱ መሆናቸውን በጥቂቱም ቢሆን የተወሰነ ነገር ልበል። ረህጥነታቸውን ተሸክመው ከልክ ባለፈ የዝቅተኝነት ስሜት እየተናጡ ስልጣን ላይ ተጎልተው ታሪካዊ የአገር ጥፋትን ለመፈጸም የሚጣደፉት የኦዴፓ ግራዝማቾች አያ በሬ በሬ ሳሩን አየህና እንዲሉ በስልጣን ጠኔ ጭንቅላታቸው ተመትቶ በቅዠት አዙሪት ላይ መገኘታቸው የሚሆኑትን አጥተው ስለሚወራጩት ሁኔታ አይቶ መረዳት ይቻላል። ከዚህ ግባ የሚባል ክህሎት የሌላቸው እኚሁ የግዑዛን ስብስብ ባገኙት አጋጣሚ ሁሉ ግብዝነታቸውን ይፋ አውጥተው እርቃናቸውን የቀሩ መሆኑን ደግሞ በትንሹም ቢሆን መጠቆሙ ተገቢ ለመሆኑ አጠራጣሪ አይሆንም። ለስሙ ካልሆነ በስተቀር መሰረታዊ ለሆነ የቤተሰብ ምጣኔ አገልግሎት የሚሆን የግንዛቤ ማስጨበጫ ትምህርት እንኳ የተነፈገው ሰፊው የኦሮሞ ህዝብ በቤተሰቡ ብዛትና ባለው ዓመታዊ ገቢ መካከል ያለው አለመጣጣም ሳይንስ በአምባገነኖቹ ተንኮል ምክንያት ሰው ሰራሽ በሆነው የኑሮ ውድነት ሰበብ ምንም እያደረጉለት ባለመሆኑ ምክንያት ኦዴፓን አመኔታ እንዳይጣልበት ካደረጉት አያሌ ምክንያቶች መካከል የመጀመሪያው ይሆናል። ሌላው በወጉ የተሰራና ሲበላሽም ጥገና የሚደረግለት የገጠር መንገድ ባለመኖሩ ምክንያት የቱሪዝም መስህብ ሊሆኑ የሚገባቸውን የተፈጥሮ ጸጋዎች ሳይቀር ለዓለም ቅርስነት ጥያቄ ያቀረቡት ተኝተው አድረው ቀኑም ከመሸ በኋላ እንደነበር እናስታውሳለን። ለክልሉ ገቢ ሳይጨነቁ እንቅልፋቸውን በክልል ምክር ቤት ሲለጥጡ የኖሩት አዛውንቶቹ ኦዴዶች ያልተቋጨውን የእንቅልፍ አዚም ለጎረምሳው ኦዴፋ ካስረከቡ ወዲህ ምንም እንኳ ኦዴፓዎች እንደ ኦዴዶች ባይተኙም በልቶ የማይጠግበውን ከርሳቸውን ለመሙላት ሲሉ የክልሉን የገጠር መንገድ ጉዳይ ረስተው ህዝብ በወጉ የተሰራና ሲፈርስም እድሳት የሚደረግለት የመኪና መንገድ አጥቶ ወደ ገበያና ወደ ከፍተኛ የጤና ድርጅቶች ዘንድ የሚጓጓዘው በመከራ መሆኑ ሁለተኛው የኦህዴድ ኦዴፓዎች እንቅፋምነት ሊሆን ነው። በሶስተኛ ደረጃ ልገልጸው የምፈልገው ጉዳይ እንደ አማራ ክልል ባለስልጣናት ሁሉ የኦሮሚያ ባለስልጣናትም ለስልጣንና ለሆዳቸው እየተሽቀዳደሙ ዜጎቻቸውን በተለይም ወጣቱን ክፍል ስርዓት አጥተው የሥነ ምግባር ድህነትን እንዲላበስ በማድረግ የስርዓት አልበኝነት ካፖርት ደርቦ አደባባይ እንዲወጣ አድርገውታል። በአጠቃላይ ስለ ኦዴፓ ጉዳይ መናገር ከተፈለገ ብዙ ማለት ይቻላል። ኦዴፓዎች ከግንጦቹ ወያኔዎች የማይሻሉ እባቦች በመሆናቸው አገር ለማፈራረስ የመጡናቸውና ከአገር አፍራሽ የተራ ወንበዴ ቡድን ጋር በስውር የሚሰሩ የቅጥረኞች ስብስብ ሆነው ኢትዮጵያ ተብላ ለምትጠራ የባለ ታሪክ አገር ፍቅር አጥተው በጽንፈኝነት የዛር መንፈስ ተለከፉና ወጣቱን ካዳሚያቸው በማድረግ የህብረ ብሔር ስሜት ያለውን ብዙሃኑን የተከበረ የኦሮሞ ህዝብ እያሰቃዩት መሆኑን በአራተኛ ደረጃ ዝቃጭነታቸውን እንድናያስቻለን ባህሪያቸው ሆኗል። ወያኔ ለ27 ዓመታት ያክል የዝርፊያና የአፈናደሩን አድርቶ የክልሉን ለመሬት በማን አለበኝነት በመውረር የኦሮሞን አንጡራ ሀብት እያጋዘ ወደ ትግራይ ሲጭን ያለ ዳውላ እየተጫኑ መቀሌ ድረስ ሲያደርሱ የነበሩት እነ ስማይ ጠሬ አጋሰስ ኦህዴዶች ትራፊ የሚያሟጥጡ ግልብ ምሁራኖቻቸውን በዙሪያቸው ሰብስበው የኦሮሞ ህዝብ ስቃይ ሲከፍል ትንፍሽ ሳይሉ የኖሩት የይስሙላ ዶክተር ፕሮፌሰሮች እንዲህ እንደዛሬው ብዙሃኑን ወጣት በጽንፈኝነት ጎራ ሳይሰለፍ በፊት የኦሮሞን ህዝብ ጥያቄ አንግበው በአገዛዙ ላይ የተነሱት የኦሮሞ ልጆች ታፍነው ሲሰወሩና ሲሰዉ አቤት ያላሉ ከብት ምሁራን የሌለ የታሪክ ድርጅቶ ደርተው ህዝብን ከህዝብ ጋር እያጋጩ በአገዛዙ ስር መወሸቃቸው ፍርድ ቀርቶ ሹመት ሆኗልና አምስተኛ የኦዴፓ ኦዴድ ኦነጋዊ የድል ቅኝት መሆኑ ነው። ሌላ አንድ ስድስተኛ ባህሪያቸው የሆነውን ጉዳይ ልጥቀስና ወደ ሌላ የነገር ዘባሰሎዬ ልለፍ። ኦዴድ ኦዴፓ ከስውር አጋራቸው ኦነግ ጋር በመሆን ምንም እንኳ በጎ የሆነ የተቀደሰ ድርጊት ባይኖራቸውም ለክፉ ስራቸውም ክብር ሲሉ የሚያሳስባቸው የጋራ የጥፋት ድርጊት ስላልፈጠረባቸው እንደ በረሃ እሪያዎች በተናጠል የጥፋት ግብረ ኃይሎቻቸውን ይዘው በመበታተል የሚፈጽሙትን ወንጀል በአንድ ላይ ሰብስበን ለማየት እንኳ ያልታገልንበት ወቅት ላይ ደርሰናል። ዓላማቸው ዝንፍ የማይል አማራ ጠል ስሜት ሲሆን ድርጊታቸው ግን ከላይ እንደተጠቀሰው መሰብሰቢያ እንደሌለው እንጨት የተበታተነ ሆኖ የተቀናጀ የወንጀል ተግባራትን እንኳ ያልተለማመዱ ናቸውና ለዚህ ዘባሰሎዬ መደምደሚያ ይሆነኛል ባልኩት ስድስተኛ ባህሪያቸው ውስጥ ይህን ብልጠት ብሎ ነገር የማይነካካውን ሞኛሞኝ ተፋጥሯቸውን ማየት ይቻላል እላለሁ። በዚህ መሰረት መልሱ ምንም ይሁን ምን እነኚህ የሰው ገልቶች እንኳንስ ኢትዮጵያን የምታክል ውስብስብ ችግር ያለባትን ትልቅ አገር ይቅርና እነርሱ የተመኙትን የመንደርተኝነትን አስተዳደርን ይመራሉ ወይ ነው ጥያቄው። የተከበራችሁ ውድ ፍኖቶች፣ አንዱን ከአንዱ እያፈናቀርኩ የነገር ዘባተሎዬ ወደ ሌላ ጉዳይ እንዳይሄድብኝ ተጠንቅቄ ማለት ያለብኝን ብቻ በማለት ከዚህ ደርሻለሁና ሌላኛውን የነገሬን ጥንቅር ደግሞ እንደሚከተለው ለመጠቃቀስ ሞክራለሁ። ላይ እንደገለጽኩት እድለቢስ አብዮት ብቅ ይያለ ንጻነትን አሳይቶ ሲነሳን የኖር የየዘመናት ጥቁር ልብስ ለባሾች መሆናችንን ያስታወሰው መጣጥፌ ወደ መካከለ አካባቢ ደግሞ አገራችን ኢትዮጵያ ለሸፍጠኛ መሪ እጅ እየሰጠች እያደር ከመጠነዛው ፖለቲካ ስር የባሰበት አገርና ትውልድ ገዳይ መሪ እንደሚወጣ ማጣያ መጻይ ሐሳብ ለመጠቆም ወከረያለሁ። ከዚህ በመከተል ደግሞ አምባገነን ገዢ የልብ ልብ አግኝቶ ህዝቡን ረግጦ ሊገዛ ከሚችልባቸው ዋነኛ ስልቶች መካከል በፍርሃት የሚዋጠን ህዝብ በስነ ልቦና አንበርክኮ እንዲገዙለትና እንዲያመልኩት የማድረግን ዘዴ መጠቀምን እንደዋና ጉዳይ ሊወስድ ይችላልና ቆይቼ እገልጻለሁ ባልኩት አንጻር በትንሹም ቢሆን ለመነካካት እሞክራለሁ። በዚህም ሁኔታ ኢትዮጵያን ጨምሮ አያሌ የአፍሪካ አገራት መሪዎች ይህን ስልት ተጠቅመው ህዝባቸውን አንበርክከው ለመግዛት ችለዋል። ህዝብ ደግሞ በፍርሃት ተሸብቦ ለአምባገነን ከተብረከረከ መሪን ማምለኩ አይቀርምና የባርነት ዘመኑ ረጅም የመሆኑ ነገር አጠያቂ አይሆንም። ሲከሰትና ሲታይ የኖረ የታሪክ ክስተትን በመሆኑ አንድ ባንድ ስናስተናግድ ቆይተናል። የህዝብ የበላይነትና ትክክለኛነት አጠያቂ ባይሆንም ከላይ በተጠቀሰው ምክንያት ህዝብ በመሰሪ ገዢዎች ፕሮፓጋንዳ ተጽዕኖ ስር ወድቆ በስህተት ጎዳና በሚገኝበት ወቅት አንዳንዴም በዋልድባ ይዘፈናል ነውና ምንም እንኳ ህዝብን ለመተቸት ጉልበቱ ባይኖረኝም አንዳንዴ በሚፈጠሩ ስህተቶች ላይ በመንተራስ ጥፋቶችን ጠቆም አድርጎ ማለፉ ሸጋ ነው እላለሁ። አምባገነንን አምልከው ታጋይን የመኮነኑ የቆየ ልማድ ከድሮ ጀምሮ እስካሁን ዘመን ድረስም ያለ የህዝቦች ባህሪ ሆኖ በመቆየቱ ከላይ እንደገለጽኩት በዚህ ሰበብም የስቃይ ገመዳቸውን አሳጥረው ከአንገታቸው ሳይወልቅ እንደቆየ የምናውቅ እናውቃለን። ተወልዶ ያደገብን ይህ ልማዳችን ደግሞ ከአምባገነን መሪ ጫማ ስር እንድንደፋና እርቃችንን ጥለን እንድናብላቸው የተፈጠርን ሰዎች እስክንመስል ድረስ ስንባዝን የቆየን የህዝብ ክፍሎችም ብዙዎች እንደነበርን የየዘመናቱ ስርዓት በያዘው የታሪክ መዛግብት ሲዘክረው ይኖራል። አገር ወዳድ ታጋዮች ለጭቆን ህዝባቸው ሲሉ እልህ አስጨራሽ በሆነ ትግል ውድ ህይወታቸውን ሳይቀር ሲገብሩ በነበረበት ወቅት አረመኔ አምባገነን መሪን እያሞካሹ በታጋይ መስዋዕትነት ላይ ያሟርቱ የነበሩ ብዙዎች እንደነበሩ እናስታውሳለን። አሁንም ቢሆን በተመሳሳይ ሁኔታ ላስመሳይ ሸፍጠኛ መሪ ተብዬ የማሽቃበጡ ጉዳይ እንዳለ ነው። የሚገድሉትን እየወደደ የሚሞትለትን ደግሞ የሚረግምና ለባንዳ ገዢ ጭራ ቆልቶ የሚያደር የህዝብ ክፍል እንዳለም ከምናየው ነባራዊ ሁኔታ መገንዘብ እንችላለን። ተማሪ ተንኮለኛ ነው የተባለበትን ወቅት እናስታውስና ስልሳዎቹ መጀመሪያ ጀምሮ የነበረውን የዚያን ትውልድ ተጋግሎ እንውሰድ። ከአእምሮ በላይ የሆነ ሲያስቡት የሚደንቅ እንቁ ገድል እንደነበር ሁላችንም እናውቃለን። ከመጣጥፌ መጀመሪያ አካባቢ እንደገለጽኩት ንጉሱ እጅግ የረቀቁ ክፉ አሳውንት ገዢ ነበሩና ከአንገት የደረሰውን ጭቆና በመገንዘብ የንጉሱን አገዛዝ ሰንጎ አላስተነፍስ ያለውን የዚያን ትውልድ ተጋድሎ ተማሪ ተንኮለኛ ነው በንጉሱ ላይ ተነሳባቸው እየተባለ በታጋዩ ተማሪ ላይ አላላውስ ያላሉ ዋልታ ይነዛ እንደነበር ዛሬ በህይወት የሌለው አጎቴ ይነግረኝ እንደነበር አስታውሳለሁ። እንግዲህ ልብ ይባልልኝ። መሬት ላራሹና ህዝባዊ መንግስት ይቋቋም እያለ ግንባሩን ለጥይት የሰጠን ታጋይ ተማሪ ጠገበ፣ ተማሪ ተንኮለኛ ሆነ እያለ ለራሱ መሬትና ነጻነት የሌለው ጭቁን ህዝብ የሚታገልለትን ክፍል አውግዞ ለሚገድለው ጨካኝ ገዢ ማሽቃበጥ ማለት የምንኛ የዋህነት ባህሪ እንደነበር ለኔ ግልጽ አይደለምና በዚህ ልለፈው። በርግጥ በንጉሱ ዙሪያ የተሰባሰቡት ነጭ ለባሾችና ሌሎች ባለጥቅመኞች እጅ እንደነበረበት መገንዘብ ይቻል ይመስለኛል። ይህ የመጀመሪያው የህዝብ የዋህነት ባህሪ የተገለጸበት ስርዓትም በዚያ ጀግና ትውልድ እንደተገረሰሰ በመትኩ ግራዚያኒው ጥቁር ጭራቅ ተተካና የንጹህ ሰው ደም በየጎዳና እየጠጣ ሲያገሳ መንግስቱ ቪቫ፣ መንግስቱ ቆራጡ መሪያችን እያሉ ጉሮ ሸባይን ያቀልጡ የነበሩ ጥቂት የማይባሉ በወንድም እህቶቻቸውና ልጆቻቸው ደም ይዘባበቱ እንደነበር ለኢሰፓ መስራታ እንኳን ሳይደርስ በኢሰፓ ኮንሰርታትፎ ለደርግ ሲባዘን ህይወቱ ያለፈችው አጎቴን ጨምሮ የሁለተኛ ደረጃ ትምህርት ቤትን በር ሳይረግጡ በእውቀት ተርበው በስልጣን የጠገቡት ማህይማን የደርግ ስብስብ ህዝቡን በማስገደድም ይሁን በማባበል መንግስቱን ካንገት በላይ እንዳሞካሹት ተደርጎ እንደሆነ መረዳት ይቻላል። ዋናው ጉዳይ ያምባገነኖች በትር ሲበረታ ህዝብ ለምን ሸብረክ እንደሚል ግልጽ ያለመሆኑ ነገር ነው። እስከ መቼ ነው ተሸብበን የምንኖረው? ታጋይን ባውሬ እያስበላን እስከ መቼ እንዘልቃለን? አገርን ያዘን ማቅ ማልበስ ደግሞ ከምንም በላይ አምሳያ የሌለው ወንጀል መሆኑን መረዳት ያስፈልጋል ባይ ነኝ። እዚህ ላይ አንድ መሰረታዊ ነገር መታወቅ ያለበት ይመስለኛል። አንድ አምባገነን ገዢ እስኪበቃው ድረስ ሲቀጠቅጠን ሳለ አሜን እያልን ስንኖር ትንፍሽ ሳንል ከስልጣን በተነሳ ጊዜ ያለ የሌለውን ወንጀል ክስ ስንደረድር እንታያለን። ይህ ከየትም አያደርስም። ጨካኝ መሪ ስልጣን ላይ ሳለ አምሮ መታገል ሲገባ ስልጣን ከለቀቀ ወይም ከሞተ በኋላ ምላስ ማስረዘሙ ትዝብትን እንጂ ሌላን እንደማያመጣ ልናውቀው በተገባ ነበር። በርግጥ በስልጣን ዘመኑ በፈጸማቸው ክፉም ሆነ በጎ ተግባሩ ሲዘከርና ሲወቀስ መኖሩ የግድ መሆኑ ባይቀርም መሪን በስልጣን ዘመኑ ያለ ነጻነት ዋጋ ያገኝ ዘንድ አምሮ መታገል ሲገባ ጨቋኝ ገዥን እሽሩሩ እያሉ እድሜውን ማራዘም ተከቢም ትክክልም አይደለም። ዛሬ በህይወት የሌለውና ከልክ ያለፈው እርኩስ መሪ ከአምሮ በላይ የሆነውን ልንገልጽለት የማንችለውን በደል ፈጽሞብን ያለፈ ግለሰብ መሆኑ የሚታወቅ ሲሆን ብሩህ አምሮ ያለው መሪ እያሉ ሲያሞካሹ የኖሩ የህዝብ ክፍሎችም በብዛት እንደነበሩ እኔ ራሴ የታዘብኩት ጅልነት ነው። እንዲህ አይደለም አስተውሉ እንላቸው በመንገድ አላስኬድ እያሉ ሲያስቸግሩን እንደነበር የደረሰባቸው ሁሉ በቅርብ የምታስታውሱት የታሪክ ክስተት ነው። መለስ ይመራው የነበረው ወያኔ ግብአተ መሬቱ ሲፈጸም ደግሞ እልልታውን ያቀለጡት እነኚህ የህዝብ ክፍሎች እንደነበሩ ዛሬ ላይ ሳስበው ግርም ይለኛል። እንዲህ አይነት ርካሽ ዜጋ መብዛቱ ደግሞ አሁን ላይም ለምናየው ተመሳሳይ ችግር መሰረት በመጣሉ አነጋጋሪ ለመሆን የቻለ ጉዳይ ሆኗል። በዚህ ዘመን መፈጠር የማይገባው መሪ በማለት ከዚህ ግባ የማይባል ክህሎት ባለቤት የሆነን አገር አጥፊ ግለሰብ ምድርን በጽንፈኛ ሰርሮ ያንድን ዘር የበላይነትን እያነገዘ ዜጋን የሚያሰቃይ አስመሳይ ቀጥረኛ ይህን ያክል ስም ሰጥቶ በባዶ ማግዘፍ ደግሞ ከላይ እንደገለጽኩት ለህዝብ የማይሆንን ገዢ አምልከን እያሽቃበጥን የምንገኝ የክፉ ልማድ ተሸካሚዎች ሆነናል ማለት ይቻላል። አርበኛን ገፍተን ባንዳን የምንሸከምበት ጫንቃችን ከዘመን ዘመን እየጠነከረ ስቃይና መከራችን በስቶ ፍዳን መቋቋም ሲያቀተን ካለፈው ተመረን መጪውን ጊዜ አለማሰባችን የሚያሳየው የቱንም ያክል ለነጻነታችን የምንጨነቅ አለመሆናችንን ነው። አምባገነን ገዢዎችን የምንሸከምበትን የልማት ድሪቶ አውልቀን መጣል ከሁሉም ቀድሚያ ልንሰጠው የሚገባ ግዴታ በመሆኑ አካፋና ካፋ የማለት ልምዳችን ሊዳብር የግድ ይሆናል። በዚህ መሰረት ጉዟችንን ታገር ወደብ ዜጋ ጋር በማድረግ የተገፋውን ህዝብ ከጭንቅ የሚወጣበትን መንገድ እናፈላልግ ዘንድ እህታዊ መልእክቴ ይሆናል። ከዚህ በተረፈ ከመጣብን መጠነ ሰፊ የጤና ችግር እግዚአብሔር በምህረቱ ያወጣን ዘንድ እየተመኘው የዛሬውን መጣጥፌን ከዚህ ላይ እቋጫለሁ። ቸር ያሰንብተን።
Gorbete, 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 gorbete.